የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደም ሰምታችኋል ያልን የተለመደውን የዘውትር ያክብሮት ሰላምታችንን ያስቀደም የዛሬ የሰኔ 16 ቀን 2011 ዓመተ ምህረት ወይንም የጁን 23 ቀን 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ የቴሌፎን መስመር ችግር ካልገጠመን በቀጥታ ከኢትዮጵያ ቃለ ምልልሶች ይኖሩናል። እንግዶቻችንን ወደ ኋላ ላይ እናስተዋውቃለን። የሰዓት ጥበት ካልገጠመን የሳምንቱ አበይት ዜናዎችም ይቀርባሉ። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎች እናስደምጣለን። በትናንትናው ዕለት በባህር ዳር ከተማ በበአዴን አዴፓውስ በተነሳው ዝግብ ሁለት የፓርቲው ከፍተኛ አመራር ባለስልጣናት መገደላቸውና ብዙዎች መቁሰላቸው አስመልክቶ ዘገባዎች እየቀረቡ ነው። ውዝግቡን አስመልክቶ የዶክተር አብይ አገዛዝ የመፈንቅለ መንግሥት ሙከራ ሲል ሰይሞታል። በሶሻል ሚዲያዎች ዶክተር አምባቸውና አቶ አዘዘው አሴ በተኩስ ልውውጡ መገደላቸውን እያራገቡት ነው። የኦፒዲኦ ኦኤልኤፍ ጠቅላይ ሚኒስትር የወታደር ልብስ ለብሰው በሰጡት መግለጫ ላይ መፈንቅለ መንግሥቱን በቁጥጥር ስር አድርገነዋል ካሉ በኋላ ጸጥታችንን ለማስጠበቅ ከጎረቤት አገሮችም እርዳታ ሊያቀርቡልን የጠየቁን አገሮች አሉ ሲሉ ተደምጠዋል። ጠቅላይ ሚኒስትሩ መፈንቅለ መንግሥት ብለው የጠሩትን በአንድ ሰዓት ውስጥ በቁጥጥር ስር አውለነዋል ሲሉም ተደምጠዋል። የብአዴን ሚዲያ በባህር ዳር ስለተካሄደው የተኩስ ልውውጥ ጄኔራል አሳምነውን ወንጅሏል። ያልታመኑ የዜና ምንጮች እንደገለጹት ከሆነ ጄኔራል አሳምነው በቁጥጥር ስር እንደዋሉ ነው የሚነገረው። ከትናንትና ጀምሮ የመንግሥት መግለጫዎችን አስመልክቶ ብዙ ጥያቄዎችን አስነስተዋል። የፌዴራሉ ቃል አቀባይ ባህር ዳር የተፈጸመውን ውዝግብ አስመልክቶ የክልሉ ባለሥልጣናት ሳይናገሩ መግለጫ መስጠቱ የዶክተር አብይ እጅ አለበት የሚለውን ጥርጣሬ አስከትሏል። የዶክተር አብይ አገዛዝ ጸጥታውን ለማረጋጋት በሚል ሽፋን የፌዴራል ጦር ባጭር ሰዓት ባህር ዳርን እንዲከብ አስደረገዋል። ተኩሱ እየተካሄደ ነው በሚባልበት ሰዓት የፌዴራሉ ጦር በቦታው መገኘት በቅርበት ርቀት ላይ ሰፍሮ እንዲጠብቅ የታቀደ ነበር ሲሉ የውስጥ አዋቂዎች ገልጸዋል። ከዚሁ ከባህር ዳሩ ተኩስ ጋር ተያያዥነት ያለው በአዲስ አበባ ሁለት ከፍተኛ ጄኔራሎች መገደላቸውን ተገልጿል። በተጨማሪም አንድ የጸጥታ ደህንነት ጄኔራል በቁጥጥር ስር ውሏል ተብሏል። በባህር ዳርና በአዲስ አበባ የተፈጸሙ ግድያዎች ለምን በአንድ ቀንና ሰዓት መፈጸሙ የሴራው አቀነባባሪ ከአገዛዙ ጋር የተያያዘ ነው የሚለውን ጥርጣሬ አጉልቶታል። በሌላ በኩል ደግሞ የባህር ዳር የተኩስ ልውውጥ ጄኔራል አሳምነውን ለማሰር የተዘጋጀ ሴራ እንደነበር አንዳንድ ምንጮች ገልጸዋል። ቀደም ሲል እነ ጄኔራል አሳምነውን ለመገምገም በዶክተር አምባቸው ጥሪ በተስተናገደ ስብሰባ ላይ ጄኔራሉ በሚዲያዎች የሚሰጧቸውን አስተያየቶች እንዲያቆሙ ማስጠንቀቂያ ሰጥተዋቸው እንደነበር መገለጹ ይታወሳል። ዶክተር አምባቸው በባዕዴን አመራርነታቸው አማራ ጠል ለሆኑ ድርጊቶች ጆሮ ዳባ ብለው እንደነበር የተለያዩ ክሶች ሲሰነዘሩባቸው ቆይተዋል። ሰሞኑን ከቤኒሻንጉል ጉምዝ መተከል የተፈናቀሉትን በማስገደድ አላንዳች መከላከያ ወደ መጡበት እንዲመለሱ ትዕዛዝ ሲሰጡ አንዳችም እርዳታ እንዳይደረግላቸውም ዛቻ ሲያሰሙ ተደምጠዋል። በቅርቡም በደብረ ታቦር የአማራ ወጣቶች የመደራጀት ስብሰባን እንዲያቋርጡ ማስደረጋቸው ብዙዎችን አስቆጥቷል። ሰሞኑን በጀነራል አሳምነው ጽጌ ስለ አማራ ልዩ ኃይል ምርቃት ፕሮግራም ተሳታፊ እንዲሆኑ ሲጠየቁ ፈቃደኛ እንዳልነበሩና ፋኖ የሚባል እንቅስቃሴ መጥፋት አለበት የሚል ቅስቀሳ የሚያደርገውን የድርጅት ኃላፊውን አቶ አዘዘው አሴን ወክለው እንደነበር በምርቃው ትዕይንት ላይ ታይቷል። ከዚያም ቀደም ሲል በአዲስ አበባ ለኦሮሞ ልዩ ተጠቃሚነት እታገላለሁ ሲሉም ተደምጠዋል። ለኦነግ ጽንፈኛ አመለካከትና የአማራን ህልውና ተፈታታኝ ባደረጉ ጉዳዮች ዙሪያ ከአማራው ተጋድሎ ያፈነገጠ አቋም ሲያስተጋቡ ቆይተዋል። ይህ ቅራኔ በዶክተር አምባቸው አመራር በአዴን ወደ ኦነግ ጉያ እንደገባ ብዙዎች ይስማሙበታል። በአዴን እንደለመደው የአማራን ጥቅም በመሸጥ የአማራን የህልውና ትግል ለማምከን በመንደር ፖለቲካ አውርደው ለኦነግና ለወያኔ ቅጥረኛ ለማድረግ ሲሰሩ እንደነበር ብዙዎች ይመሰክራሉ። ያም ሆነ ይህ እውነታው በቅርቡ ለኢትዮጵያ ህዝብ ገሃድ መሆኑ አይቀሬ ነው። በአዲስ አበባ ተገደሉ የተባሉ ጄኔራሎች ምክንያቱ ተፈጠረ በተባለበት ሁከት ክልሉ እርዳታ እስካልጠየቀ ድረስ ሰራዊት አልልክም በማለቱ እንደሆነ የውስጥ አዋቂዎች ገልጸዋል። የመከላከያ ኦፕሬሽን ጄኔራሉም እንዲያዝ የተደረገው ለባህር ዳር ኦፕሬሽን አላካሄድም በማለቱ በዶክተር አብይ ትእዛዝ እርምጃ ተወስዶበታል የሚሉ አሳማኝ ዜናዎች እየወጡ ነው። የሰናይ ሳተላይት ቴሌቪዥን አስመልክቶ ጋዜጠኛ እስክንድር ነጋ መግለጫ ሰጠ። የዶክተር አብይ አገዛዝ የሚዲያውን አውታር ከአዲስ አበባ የባላደራ እንቅስቃሴ ጋር በማያያዝ ቀደም ሲል ታቅደው የነበሩትን ጋዜጣዊ መግለጫዎች ማገዱ ይታወሳል። ሰናይ የሳተላይት ቴሌቪዥን ተደራሽነቱ ለመላው ኢትዮጵያ ሕዝብ እንዲሆንና በመርሃ ግብሩም ላይ ወቅታዊ የኢትዮጵያ ፖለቲካ ትንታኔ የሚያስተናግድበት نزعست ساسبوچ يمين شراش روبت وقتاوي هنيتاوچن لهز بماقرب سلفته سباي مبتن نا ديموكراسي تياكي سوريا جنزابيوچن لمستت كدن داوتا قلصول يميديو بالبيت راسو هزبنو بالبت مغلج عولاي يبالبيت النت مارغاقج عيميهنو يفاينانس بالدرشا باكسيون ملك بمشيت مرجا يرغاقتال بلوال كهزبيت سوور على ماسل ليلن بقلص النت أوكاكر أمرار تتأييك النت ميديون المرالن بلوال يسنناي ملتي ميديا ياكسيون متأنناي ياكفا فالهوني تام بتملكته من مريا موتاتونم أبرارتوال كسمونو كسنناي ساتلاي تلفزيون مسرطة داربتي عازه يهادق أوبيديو غازيت أني النت أكتيفست النت نا بوليتكني النت إيام تاتو يالو أكالات ألو سيل يماس فراريا مغلج أسطوال عندنا أونج أوبيديو أبى والكونه من غازيتنيا من أكتيفست من بوليتكنيا اللي هندم يشيل دنك قاعي لماوتات حاسة بندالو يميتكمو مسفراريانو يالو وجنوش يدكتور أبي يعجزات يغازيتنيا أكتيفست النايس وبايم بتموعاتشون يسكندرن كسكاسي إيجيجن داسفرراو ياملك تال بلوال دكتور أبيين لم يمو كاشو قدب يلش مبتنا ينو اي فساتن دياغنيو يفك ادو عقزاز يتلي يحساب يالاچون بسلامو يمنقر بنسع يمقلس نسع نتاچون لما قدب هق لما وطات بزق الجتلاين دالم يوستاقيوش قلتوال بنسع نتي مدياتك واما مسرت لتوسنو تعقارو تشاچو بيتشان ديهون موسنو بقهدي يتاينو يالو مقلجا አገዛዙ በሰናይ ሳተላይት ቴሌቪዥን ላይ የሚያሰማው ዛቻ ቀይ መስመሩን አልፏል ጥቃትም ለመፈጸም ወደ ኋላ እንደማይል እየታዘብን ነው ብሏል አሁን የታዘው ማዋከብና ማስፈራራት ባስቸኳይ ካልቆመ የሰናይ ሳተላይት ቴሌቪዥን ህጋዊ ሰውነት ከኢትዮጵያ ውጭ ሊሆን እንደሚችል ያመራሩ አካላት አክለው ገልጸዋል ይህ በእንዲህ እንዳለ ጋዜጠኛና አክቲቪስት ክንደር በዛሬው ዕለት በባህር ዳር ከተማ ንግግር ለማድረግ የተጓዘው እስከተናንትና ለሊት ድረስ በባህር ዳር አውሮፕላን ማረፊያ እንዲቆይ መገደዱን ለመረዳት ተችሏል በባህር ዳር የተከሰተውን የጸጥታ ችግር አስመልክቶ የተለያዩ ዜናዎች እየተናፈሱ ሲሆን የጋዜጠኛ እስክንድር ህዝባዊ ስብሰባ ሊካሄድ እንደማይችል ከስፍራው የተገኘው ዜና ገልጿል ከአዲስ አበባ ወደ ባህር ዳር የእስክንድር ጉዞ ብዙ መጉላላቶች እንደነበሩበትም ለመረዳት ተችሏል ኢትዮጵያ ካንዳ አመት በፊት በውጭ ምንዛሪ ላይ ማስተካከያ በታደርግም ለኢኮኖሚው ምርታ የሰጠው ፋይዳ እንደሌለ ተገለጸ። በ2010 ዓመተ ምህረት የኢትዮጵያ ብር የመግዛት አቅም 15 በመቶ እንዲቀንስ መደረጉ ይታወሳል። የሀገሪቷ የፕላንና ልማት ኮሚሽን ተብዬው እንደገለጸው ከሆነ የውጭ ምንዛሪ መቀነስ በኢኮኖሚው ስምሪት ውስጥ የተፈለገውን ውጤት ስላላስገኘ በቀጣዩ የኢትዮጵያ ብር የመገበያ አቅም የማሻሻያ ተመን ለማድረግ እንገደዳለን ሲል ተደምጧል የፕላንና ልማት ኮሚሽን መስሪያ ቤት በግምገማው ላይ የኢትዮጵያ ብር የመገበያ አቅም ለመቀነስ የተገደደ ነው የውጭ ንግዱን ዘርፍ ለማሳደግ ታሳቢ በማድረግ ነው ካለ በኋላ የውጭ ንግድ ግን ከተተለመለት ደረጃ አንሶ ተገኝቷል ብሏል የውጭ ምንዛሬ ክምችቱ ወደ አገር የሚገባው የካፒታል ማነስ ብድሮችን የመክፈል አቅም ያሳደረው ተጽዕኖ ቀውሱን እንዳባባሰው የገለጸው ሪፖርት በግሪቶስ በተነደፉ የልማት ፕሮጀክቶች ላይ ከፍተኛ ተጽዕኖ እንዳሳደረም ይፋ አድርጓል። በግሪቷ የውጭ ዕዳ ጫናን አስመልክቶ ከፍተኛ ስጋት በመኖሩ ከመንግስታቶች የሚገኘው የልማት ብድር ላይም ተጽዕኖ መፍጠሩን አክሎ ገልጿል። የኢኮኖሚው ቀውስ በሰብል ምርቶችም ላይ የዋጋ መናር እንዳስከተለ ገልጿል። ላለፉት 15 ዓመታት በላይ ለፕሮፖጋንዳ ፍጆታ እንዲያገለግል ተብሎ የተያዘው ባለ ሁለት አሃዝ አማካይ የኢኮኖሚ እድገት በማሽቆልቆሉ በአሁኑ ወቅት የእድገት አሃዙ ሊገለጽ የማይችልበት ደረጃ መድረሱንም ያለም አቀፍ የኢኮኖሚ እድገት ተቾች አስተያየታቸውን እየሰጡበት ነው። በብድርና በመንግስታት እርዳታ የተገነቡ ተቋማትን ለአጠቃላዩ የኢኮኖሚ እድገት ከፍተኛ ስፍራ ይዘው የቆዩ ሲሆን እስከዛሬ ድረስ የኢኮኖሚው መዋቅር ለኢንዱስትሪ ግንባታ አቅምን ስላላዳበረ በግብርና ምርት የውጭ ገበያ ብቻ ላይ ያረፈ የኢኮኖሚ ትራንስፎርሜሽን ኦንሊ ኦን ዘ ማይችል ብዙዎች ይስማሙበታል። የኃይል ማመንጫ ፕሮጀክቶች ሀገሪቷን ፍላጎት ስለማያሟሉ ምርታማነት እጅግ መቀነሱንና እንዲሁም በፓርቲ ይዞታ ስር በወደቁ ተቋማትና በሙስና የተዛባ ኢኮኖሚያዊ ትስስር ምክንያት የኢኮኖሚ ቀውስ አዙሪት ውስጥ አገሪቷ እንደተዘፈቀች የተለያዩ ዓለም አቀፍ ተቋማት ትችቶቻቸውን እየሰጡ ይገኛሉ። ከዚሁ ከአገሪቷ ኢኮኖሚ ቀውስ ሳንወጣ ባለፉት 11 ወራት የኢትዮጵያ ከግብርና ከማኑፋክቸሪንግ እንዲሁም ከማዕድን ምርቶች በአጠቃላይ 3.92 ቢሊዮን ዶላር ገቢ ለማግኘት ቢታቀድም በ11 ወራት ሊገኝ የቻለው 2.39 ቢሊዮን ዶላር ወይንም 61 በመቶ ብቻ በመሆኑ ከ1.6 ቢሊዮን ዶላር በላይ ጉድለት የታየበት አፈጻጸም መታየቱን ገልጾ ይህን የውጭ ንግድ ማሽቆልቆል የሚደጉም የውጭ ብድር እንደሚያስፈልግም ሪፖርቱ አመላክቷል። በክረምት ጊዜ ተያይዞ በጎርፍ ምክንያት የፍሳሽ ውሃዎች መበከል ሊያስከትል የሚችለውን ተላላፊ በሽታ ለመቋቋም በአዲስ አበባ የኮሌራ ክትባት መጀመሩ ተገለጸ። ክትባቱ በአንዳንድ በተመረጡ አካባቢዎች ላሉ ነዋሪዎች የሚሰጥ ሲሆን ለኮሌራ በሽታ ተጋላጭነት ላላቸው 17000 ያህል ሰዎች ወረርሽኙን ለመከላከል የሚያስችል ክትባት በያዝነው ሳምንት ጀምሮ እየተሰጠ እንደሚገኝ ጉዳዩን የሚከታተለው የጤና ኢንስቲትዩት ገልጿል። በፕሮግራሙ መሰረት በማረሚያ ቤቶች፣ አዳሪ ትምህርት ቤቶች፣ አረጋውያንና ያምሮ ህሙማን እንዲሁም በጎዳና ተዳዳሪ ህፃናትን ያጠቃለለ ለመሆኑም መስሪያ ቤቱ አክሎ ገልጿል። መስሪያ ቤቱ በህብረተሰቡ ተጋላጭነት አላቸው የሚለውን እየመረጠ ክትባቱን እንደሚሰጥ አስተዋውቋል። በመስሪያ ቤቱ አገላለጽ መሰረት በርግጠኝነት የኮሌራ ወረርሽኝ የታየባቸው ከተሞች በድሬዳዋ፣ በትግራይ አዲግራት፣ በሶማሌ ቀብሪ ዳህር እንደሆኑ መግለጫው ጨምሮ አትቷል። የወባ በሽታም በደቡብ የኢትዮጵያ ክፍል መከሰቱንና በወላይታ 250 ሰዎች በበሽታው እንደተያዙ ሪፖርቱ አትቷል። ከዚሁ ጋር ተያይዞ በአፍሪካ አህጉራት በተደጋጋሚ በሴራ ሊዮን፣ በጊኒ እና በኮንጎ በመሳሰሉ አገሮች ለብዙ አፍሪካውያን ህይወት መጥፋት ምክንያት የሆነው የኢቦላ ወረርሽኝም አገሪቷ ተጠቂ እንዳትሆን ቅድመ ዝግጅት እየተደረገ መሆኑንም መስሪያ ቤቱ አክሎ ገልጿል። የኢቦላ ወረርሽኝ ወደ አገር እንዳይገባ ለመቆጣጠር በቦሌ አውሮፕላን ማረፊያ የማከሚያ ተቋም እንደተመሰረተና ብቃት ያላቸውን ባለሙያዎችንም በማሰልጠኛ ስፍራዎች እያደራጀ መሆኑንም መስሪያ ቤቱ ገልጾ በተለይም ከኮንጎ ዲሞክራቲክ ለሚገቡ መንገደኞች ከገቡበት ዕለት ጀምሮ ለ21 ቀናት ባሉባቸው ስፍራዎች ክትትል እንዲደረግ መወሰኑንም ገልጿል። በዚህም መሰረት ከመይ ወር ጀምሮ ወደ አገር በገቡት ቁጥራቸው 15000 በሆኑ በኮንጎ ተወላጆች ላይ ልዩ ክትትል እየተደረገ መሆኑንም ገልጿል። በመጨረሻም ሰሞኑን የአሜሪካ የሰላምና ቅራኔዎች መፍትሄ ሰጪ ተቋም በኢትዮጵያ አሜሪካ የቅድመ አምባሳደሮችን በመጋበዝ ኢትዮጵያ ከየት ወደ የት የሚል ውይይት ማካሄዱ ተገለጸ። ተቋሙ በተለያዩ የአፍሪካ አገሮች ያሉትን ቅራኔዎች በማጥናት የአሜሪካን መንግሥት አቋም እንዲይዝባቸው የሚያስፈልጉ የፖሊሲ አቅጣጫዎችን የማማከር ሚና ያለው ሲሆን በቅርቡ የአፍሪካ ቀንድ ቀጠና በሚመለከት ሰፊ ውይይት አድርጓል። ኢትዮጵያ ድሮና ዘንድሮ በቀድሞ አምባሳደሮች እይታ በሚል ባሰናዳው የውይይት መድረክ 4 በኢትዮጵያ የቀድሞ የአሜሪካ አምባሳደሮች ተሳትፈውበታል። ውይይቱ ወያኔ ስልጣን ላይ ከወጣበት ጊዜ አንስቶ እስከ ኢትዮጵያና ኤርትራ ጦርነት እንዲሁም የ2005ን ምርጫ የሚሸፍን ዘመን በኢትዮጵያ አምባሳደር ሆነው ያገለገሉትን ያሳተፈ ሲሆን በዋናነት የውይይቱ አቅጣጫ የዶክተር አብይ አገዛዝ ኢትዮጵያ ወደ የት እየወሰዳት ነው የሚለውን ጉዳይ ታሳቢ እንደነበር ለመረዳት ተችሏል። አምባሳደሮቹ በኢትዮጵያ በነበሩባቸው ወቅቶች የትግሬ ወያኔ ፋሽስታዊ ቡድን በፈላጭ ቆራጭነት እንዲገዛ፣ ግድያዎች እንዲፈጽም ገደብ የለሽ ድጋፍ ሲያደርጉለት መቆየታቸው ይታወሳል። የአምባሳደሮቹ እይታ የዶክተር አብይ አገዛዝ አጀማመሩ ጥሩ እንደሆነና ሆኖም ተደራራቢ ችግሮች ያሉበት መሆኑን ገልጸዋል። አዲሱ የኢህአዴግ ኦፒዲዮ አጠቅላይ ሚኒስትር የአገሪቷን ተደራራቢ ችግሮች የሚፈቱበት መንገድ በመሻት ረገድ ምክሯን ትለግሳለች ብለን እናምናለን ያሉት አምባሳደሮቹ የህዝብና ቤቶች ቁጥራን ማድረግ ባልተሻለበት ሁኔታ ቀጣዩን ምርጫ ማድረግ ይቻላል ብለው እንደማያምኑም ምክንያቶቻቸውን ሰንዝረዋል። በመለስና ባብይ መካከል ስላለው ልዩነት በተጠየቁት ላይ በሰጡት ምላሽ ከመለስ ተቃራኒ በሆነ ሁኔታ ዶክተር አብይ ኢህአድግን የስልጣን መሳሪያ አድርጎ እንደማይጠቀምበት እንዲያውም የኢህአድግ የስልጣንና የመንግስት ባለቤትነቱ እየተናደ ነው ብለዋል። በመቀጠልም ይህም ሲባል አገሪቷ መንታ መንገድ ላይ ስለምትገኝ የለውጡ ሂደት ከቁጥጥር ውጭ እንዳይሆን ያሰጋል ብለዋል። የብሔር ጥያቄን አስመልክቶ ከፍተኛ ጥንቃቄ መወሰድ እንዳለበትም አስገንዝበው የፌዴራሊዝም አወቃቀር ጉዳይ በኢትዮጵያውያኖች መልካም ፍቃድ መታገዝ ይኖርበታል ብለዋል። አድማጮቻችን፣ የሳምንቱን ዋና ዋና ዜናዎች በዚሁ ይጠናቀቃሉ።
Thank you. ይጠብቀኝ። አድማጮቻችን በመግባችን ላይ እንደገለጽነው አሁን የውይይት ጊዜ ነው። እንግዶቻችንን እስካሁን ያስገባነው አንድ እንግዳ ብቻ ነው። ሌላ ተጨማሪ እንግዳ ያኖረናል። እስቲ መስመሩን ተንካለን እናስገባለን። አሁን በመስመር ላይ ዶክተር ሲሳይ መንግስቴ ከኛ ጋር ይገኛሉ። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ በህግና በስተዳደር ጥናቶች ኮሌጅ የሰብአዊ መብትና ፌደራሊዝም ረዳት ፕሮፌሰር ናቸው። ዶክተር ሲሳይ የመጀመሪያና ሁለተኛ ዲግሪዎቻቸውን በአዲስ አበባ ዩኒቨርሲቲ አጠናቀዋል። ለድረ ምረቃ ፕሮግራሞችን በመለከቱ ዲን በመሆን ሰርተዋል። በጣሊያንና አውስትሪያም ስለ ፌደራሊዝምና ሪጂናሊዝም የምርምር ስራዎችን አጠናቀዋል። የጥናቶቻቸውና የምርምር ውጤቶቻቸውም ባልተለያዩ ዓለም አቀፍ የምርምር ውጤት ማስተራጫ ጆርናሎች ላይ ለትምት አብቅተዋቸዋል። በዛሬው ግታችን እነዚህን ጥናቶቻቸውና የውቀት አብራሳቸውም የማይጣቀሱ ውይይቶች እናደርጋለን። ጥናስተልኝ ዶክተር ሲሳይ መንግስቴ ሰማዋታል።
ከሰማኛን
ተናስተልም እስቲ እንግዲህ አቶ ለንግዳችንን እየተበቅን ነው። እስኪ ደግሞ ድረስ ውይይታችን መጀመር እንችላለን። እንግዲህ ለዛሬው ውይይት ለቃለ ምልልስ በጋበዝነው መሰረት ፈቃደኛ ሆነው በሰዓት መገኘቶ በሬዲዮ ዝግጅት ክፍል እንዲሁም በአድማጮቻችን ስም ከፍ ያለ ምስጋና ያቀርባለሁ። ወደ ጥያቄዎቹ እሸጋገራለሁ። በቅድሚያ እስቲ ሰሞኑን ዛሬ ትናንትና ጀምሮ ከኢትዮጵያ የሚሰሙ ደስ ጥሩ ያልሆኑ ዜናዎች አሉ እና እስቲ በሱ ዙሪያ ምናልባት እርሱ ያሉበት ቦታ ራቅ ያለ ሆነ ቢገኝም ምን ሁኔታዎች አሉ? ከሚዲያው እንግዲህ ራቅ ያልን በመናገኘው መረጃ ብቻ ሳይሆን እናንተም እስቲ እዛ አካባቢ የተገኘ መረጃ ካለ ምንድነው የሆነው? ምን ይስማል? በህዝቡ መካከል ያለው ሁኔታ ምንድነው? አሁን በነርሶ ባሉበት አካባቢ ሆነ በአጠቃላይ ኢትዮጵያ ውስጥ
እውነት ነው እንግዲህ ኢትዮጵያ ውስጥ ትላንትና ምሽት ላይ በጣም የሚያሳዝኑ ሁኔታዎች ተፈጽመዋል። የመጀመሪያው በአማራ ክልል ፕሬዚዳንትና ምክትል የእሳቸው አማካሪ በነበሩት ሰው ላይ የተደረገ ግድያ ሙከራ ነው። ሌላም ሰው ቆስሏል። ሁለቱ በአጋጣሚ ርዕሰ መስተዳድሩና አማካሪያቸው ተገድለዋል። ከዚህ ለሰዓታት በኋላ ደግሞ የሀገሪቱ ጠቅላይ ኤታማዦር ሹም የሆኑት ጀነራል ሰዓረ መኮንንና ጓደኛቸው ጀነራል ከዛ ያበራ በተመሳሳይ ሁኔታ ተገለዋል። በዚህም ምክንያት በሀገሪቱ የተፈጠረው የሀዘን ድባብ አለ፣ የቁጭትና የብስጭት ስሜት አለ። በተለይም በአማራ ክልል ደግሞ የተሞከረው የግድያ ከሁሉም በላይ እርስ በርስ አካባቢ ላይ እያተኮረ ከመሆኑ ጋር ተያይዞ በሀሳብ ነገሮች መፈታት፣ በሀሳብ ልዩነቶች መስተናገድ ሲገባቸው ወደ ግድያ፣ ወደ እርስ በርስ መጠፋፋት ማምራቱ እጅግ አሳዛኝ መሆኑን ያሳያል። አሁንም ገና ዴሞክራሲያችን በውይይት የማመን ባህላችንና በሀሳብ የመሸናነፍ ልምዳችን ገና አናሳ መሆኑን፣ ደካማ መሆኑን የሚያሳይበት ሁኔታ እንዳለ ነው የተመለከትነው። በዚህ ምክንያት ትንሽ ትላንትና ማታ ላይ ባህር ዳር ከተማ ተፈጥሮ የነበረ ውጥረት እና ግርግር መሳሪያ ተኩሶች ነበሩ። እሱ ወደ አሁኑ እንደረገበና በመንግስት ቁጥጥር ስር እንደዋለ መንግስትም መግለጫ ሰጥቷል። እኔም ባለኝ በግል ግንኙነት ያረጋገጥኩት እውነት ሆኗል። ዛሬም ተመሳሳይ መረጋጋት ሁኔታ መኖሩን አረጋግጫለሁ። እኔም ባለሁበት አካባቢ ሰላማዊ ሁኔታ አለ። ቁጭቱ ልሁ እንዴት ወደዚህ አመራን ለምን እዚህ ደረጃ ደረሰ የሚለው ግን ለሁሉም ዜጎች መወያያ ሆኗል። በተለይ በአማራ ክልል ውስጥ በየትኛውም አካባቢ ለምን የሚል ጥያቄ ተመስቶ ክርክር፣ ውይይት እና የሀሳብ ፍጭት እየተስተናገደ ያለ መሆኑን ነው ያረጋገጥኩት።
እንደው ግን በህብረተሰብ ውስጥ ይሄ እንደ ዱብዳን የመጣው ወይስ እርስዎን በዛ አካባቢ ሲንቀሳቀሱ በማስተማር ደረጃ በዩኒቨርሲቲዎች ዙሪያ ስለሚዘዋወሩ ያው ከተማሪዎች ጋር ግንኙነት ያደርጋሉ ከመምህራኖች ጋር ይሄ ነገር ዱብዳ ነው ብለው ይላሉ? በእርስዎ ግምት ወይንስ የቆየ ውስጥ ለውስጥ ችግሮች ነበሩ? ያለ መግባባቱ በአስተሳሰብ አማራው ህልውና ጥያቄ ዙሪያ እና ለውጡ ከመጣ ከተባለም በኋላ ያለው የህዝቡ እና በፓርቲው መካከል ያለው መግባባት መለያየት ምን ያህል ነበረ?
እውነት ነው እኔ በማስተማርም በተለያዩ የስራ አጋጣሚዎች ወደ ክልሎች ወጣለሁ። ከሳምንት በፊት ባህር ዳር ነበርኩ። የአማራ ክልል መንግስት ያዘጋጀው የህዝባዊ ኮንፈረንስ ነበረ። በዛ ኮንፈረንስ ላይ ምሁራን እንዲጋበዙ ወይም እንዲሳተፉ ከተጋበዙት ምሁራን አንዱ ሁኜ ወደ ባህር ዳር ሄጄ ነበረ። በአጋጣሚ ሆኖ የሞቱትንም ገደሉ የተባሉትንም ሰዎች በአካል አግኝቻቸው ነበረ። አውርተን ነበር እዚያው ባህር ዳር ላይ። ከዛ የታዘብኩት የተረዳሁት ነገር አሁን የተፈጸመው ነገር ታስቦበት እና ረዥም ጊዜ ወስዶ ተቀነባብሮ ነው የሚለው እኔ ለመቀበል ይከብደኛል። ምክንያቱም አውርተናል ሁለቱም ወገኖች ጋር በክልል ውስጥ የሚካሄዱ የጸጥታ ሁኔታዎች፣ የሚካሄዱ የፖለቲካ እንቅስቃሴዎች በፈተነና በተጠና መልኩ መካሄድ እንዳለባቸው፣ ተናበው ተደማምጠው መስራት እንዳለባቸው እንዲሁ እኔም አነሳላቸው ነበር እና ምንም እንኳ የተወሰኑ ሰዎች አለመርካት ወይም ያለመደማመጥ ነገር እንዳለ ብታዘብም ወደዚህ ደረጃ ሊያደርስ የሚችል ነገር ይኖራል ብዬ አላመንኩም። ሌላው ደሴ አሁን በአሁኑ ወቅት ራሱ ደሴ ነው ያለሁት። ወሎ ዩኒቨርሲቲ ኮርስ ስላለኝ ማስተርስ ፕሮግራም ላይ ተማሪዎችን ትላንትም ዛሬም ሳስተምር ነው ያልኩት። ከሁለት ሳምንት በፊትም እንደዚሁ ደሴ መጥቼ ነበረ። ስለዚህ ደሴም ላይ ከተማሪዎችም ከማህበረሰቡም ጋር ግንኙነት ስላለኝ እዚህ አካባቢ ተወላጅም ስለሆንኩ በቀላሉ ህብረተሰቡ ጋር የመገናኘት እድል ነበረኝ እና እንደዚህ ታስቦበት ወደዚህ ደረጃ ይደርሳን የሚል ምንም ግምት እና ፍንጭ አልነበረም። ይህም ሆኖ ግን በመካከላቸው የሆነ ቅሬታ የሚፈጥር ነገር በስራ አጋጣሚ በተለይም የጸጥታውን ጉዳይ በተገቢ መንገድ እየደገፉት አይደለም ወይም የኔን እንቅስቃሴ እየደገፉኝ አይደለም የሚል ቅሬታ ያንጸባርቁ እንደነበረ ጀነራል አሳምነው ጽጌ አሁን ተጠርጣሪ የሆኑት በተለያየ መልኩ እንሰማ ነበር። ማህበራዊ ሚዲያውም የሚያራግብበት ሁኔታ ነበረ። በአካባቢ ተከፋፍሎ ግማሹ የሟቾቹ ደጋፊ ሆኖ የሚጽፍበት የሚያራግብበት፣ ግማሹ ደግሞ የተጠርጣሪው ደጋፊ ሆኖ የሚያስጮህበት ጉዳዩን በተለያየ መልኩ እንዲጮህ ይደረግ የነበረበት ሁኔታ አለ እና በዚህ መልክ ቅሬታውና አለመግባባቱ የተወሰነ የቆየ ይመስላል። ግን በዚህ መልክ ይገለጻል ወደዚህ ደረጃ ይደርሳል የሚል ግምት አልነበረኝም እና ከዚህ አንጻር ለእኔም ብቻ ሳይሆን ለአብዛኛው የአማራ ሕዝብ ወይም የአማራ ክልል ምሁራንም ባለስልጣናትም እንደ ዱብዳ እንደ ድንገተኛ ተደርጎ ሊወሰድ የሚችል ነገር ነው ሆኖ ያገኘሁት።
እሺ፣ በጣም ጥሩ። እንግዲህ ወደ ጠለቅ ብለን ለመግባት አስቸጋሪ ነው። እንግዲህ እየዋለ እያደረ ወደ እውነቱና በጥራት መቼም ግልጽነት እስካለ ነገስ በአገዛዙ ውስጥ ይሄ ነገር ተጠያቂው ማን ነው፣ እንዴት ተሆነ የሚለውን ነገር በቅርብ ጊዜ ኢትዮጵያ ዝም የማወቅ እድል ይገጥማል ብለን እንገምታለን። እና ሌላው ነገር ግን ይሄ በአዲስ አበባ የተፈጸመውን የሁለቱ ጀነራሎች መገደል እና በባህር ዳር የሆነው ነገር እንዴት በአንድ ደቂቃ በአንድ ቀን በአንድ ቅስ ጀንበር እንዲህ አይነት ነገር ሊሆን እንደቻለ የሚለው ነገር ብዙም ቁልሽን አስከትሏል። እስቲ ወደ ዋናው ጥያቄዎቻችን እናምራ። ዋናው ይሄን ነገር መቼም አጋጣሚ ትናንት ይሄ የተፈጠረው ነገር ጋረደው እንጂ ውይይታችን ብለን ያሰብነው እርሶ ምን ምላቶ ደስ እንትናንም ቢሆን ለመጋበዝ ማነው ከጥሬ ምስጋናን እንትን ያለው ለሌሎች ጉዳዮች ነበር ስወደ እነሱና ተኩርና ሌላውን ጉዳይ ደግሞ በላይ ጊዜ እንመለስበት ይሆናል። ይሄንን አሁን ቀደም ብስል ተናግረውት ነበር በዚህ በባህር ዳርም የሙራኖች ስብስብ ተካሄዷል። ይሄ በተደጋጋሚ የተካሄደ መሰለኝ ባለፈው ባልሳሳት ሁለት ወርም አዲስ አበባ ላይ ይሁን አንድ ቦታ ላይ ተካሄዶ ነበርና ሙራኖች ጽሁፎችን በማቅረብ በአገሪቷ ውስጥ በተለይ አማራ ተኮር የሆኑ ጥያቄዎችን በማንሳት ላለፉት 28 ዓመታት ያገዛዙ መመሪያዎች በአማራው ክልል ብለን ግንጥራ መቼም መግባቢያ ሆኖ እየመጣ ነው የቋንቋና ስለደረሱት ጉዳቶች አስመልክቶ ማብራሪያ ተሰጥቶበት ነበርና ይህ ጉባኤ አሁንም ሰሞኑን እዛ ነበርኩ ብለዋል። የዛ የነበረው መነሻ ቅጥያ ነው አላማው ምን እያደረገ ነው ያለው ድሮ ለምን ያልተሰራም አሁን ይሄንን ለመስራት የተነሳሳችሁበት ምክንያት ምንድነው? ምን መስረት ተፈጠረ ነው? 28 ዓመት ሙሉ አማራውን በእርገት በጤና ጥበቃ በሁሉ ነገሮች ሁሉ ኋላ ቀር እንዲሆን የተደረጉ ብዙ ማስረጃዎች አሉና ያ ሁሉ ካለፈ በኋላ አሁን ምሁራኖች ተሳትፎ ምን ለማምጣት ነው? ምንም ያካሄዳችሁ ነው? ምን ደረጃ ተደርሷል?
እውነት ነው እንግዲህ የአማራ ምሁራን እስካሁን በነበረው ባለፉት 27 28 ዓመታት በአማራ ክልል ልማትም ሆነ በህዝቡ እድገት ላይ አዎንታዊ አስተዋጽኦ አላደረግንም። ያ የሆነበት ምክንያት አንደኛ ፍርሃቱ ራሱን ያቀርባል ነበርም ምሁራንን የሚፈራ የሚያርቅ እንጂ አቅርቦ ማቸውን አስተሳሰባቸውን ቴክኖሎጂያቸውን የመጠቀም ፍላጎቱም ባህሉም አልነበረውም። በርቀት የመፈራራት ሁኔታ ነበር። ሁለተኛው በወቅቱ የነበረው ባለፉት 27 ዓመታት ሀገሪቱን ሲገዛ የነበረው የትግራይ ነጻ አውጪ ግንባር በዋነኛነት የአማራን ምሁራን በጠላትነት ፈርጆ የማየት ነገር ስለነበረ አማራን ክልል የሚመራ የነበረው ቀደም ሲል ኢህዴን ተብሎ የሚጠራ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ኋላ ላይ ብአዴን ብሎ ራሱን ወደ አማራ ብሔረተኝነት የቀየረ ስሙን በተግባር ግን አሁንም የትህነግ ተላላኪ ሆኖ ያገለግል የነበረ አመራር የነበረበት ድርጅት ነበር። እንደምታውቀው ንብረከት መሆን መታገሰ ካሳ መጠናዲሱ ለገሰ ሚሆን ሌሎቹ በከፍተኛ አመራርነት ላይ የነበሩት ሰዎች የአማራ ህዝብ ጥቅምና እድገት ለክልሉ ብልጽግና ያን ያህል ቦታ ሰጥተው ትኩረት ሰጥተው ሲሰሩ አልነበረም። በዚህም ምክንያት የህወሓት አገልጋይ ሆነው ትህነግ ነው የምለው በአማርኛ የእሱ አገልጋይ ሆነው የቆዩበት አጋጣሚ ስለነበረ በዚህም ምክንያት ኩርፊያው የመራቆ ስሜት ነበረ። አንዱ እሱ ነው። ሁለተኛው ያው የአማራ ምሁራን እንደምታውቀው ኢትዮጵያዊነትን የማስቀደም ነገር ነበረ። አማራነትን ለመቀበል እንደ ብሔር ይቸገር የነበረ አብዛኛው አማራ ምሁር ከኢትዮጵያዊነት ወደ አማራነት መሄድ መውረድ ነው ብሎ ራሱን በዚያ መልክ የማራቅ ነገሮች ነበሩ እና እነዚህ ሁኔታዎች ተደማምረው አስተዋጽኦ እንዳያደርግ አድርገውት ነበር። ከዛ አሁን ባለፈው አንድ አመት እና ከዛ በላይ በሆኑ ጊዜዎች ለውጡን ከመጣ በኋላ ለውጡን ተከትሎ የባዴን አመራሮችም ከሞራን ጋር ለመጣ
ሃሎ ዶክተር ሳይ አድማጮቻችን ቴሌፎን መቋረጥ አጋጥሞናል። እንመለሳለን። ሙዚቃውን ያደማጣችሁ ጠብቁን። Hello, Dr. Saman, this is Samotal. Yes, I am. Yes, I am.
Yes, I am. ቀደም ለመግለጽ እንደመከርኩት በአማራ ሞራን በኢትዮጵያዊነት ማዕቀፍ ውስጥ የራሱን የመወሰን አይነት ከኢትዮጵያዊነት ወደ አማራ ብሔርተኝነት መሄድ መውረድ ራሱን ወደዛ ማውረድ አድርጎ የማሰብ ነገር ስለነበረ እሱ ራሱ እንደ አንድ እንቅፋት ሆኖ ያገለገለበት አጋጣሚ ነበረ። ይሁን እንጂ ባለፈው አንድ ዓመት ውስጥ የመጣውን ለውጥ የአመራር ለውጥ ተከትሎ አንጻራዊ ነፃነት እና ህዝቡ በተለያየ መልኩ የብሔረተኝነቱን የማቀንቀን በብሔር ዙሪያ መደራጀት ነገር ጠንከር ብሎ ሲመጣ አማራውም ተገፍቶም ቢሆን የአማራው ምሁር ወደ አማራ ብሔርተኝነት እየገባ ያለበት አብዛኛው ሰው ወደዛ የመምጣት ሁኔታ አለ። የአማራ ክልል መሪዎችም ከበፊቱ በተወሰነ ተቀይረው ምሁራንን ማሳተፍ አለብን የሚል ሀሳብ ይዘው ጥሪ ያደረጉበት አጋጣሚ ነበረ። የተወሰነ ምሁራን ደግሞ እንዴት እንደግፋችሁ በምን መልኩ እንደግፋችሁ የሚል ሐሳብም እናነሳ ስለነበረ የሁለቱ ሐሳብ ሲጣጣም አምና ባህር ዳር ላይ አንድ ሁለት ስብሰባዎችን አካሄደን ነበር ምሁራንና የክልሉ መንግስት አመራሮች። እሱን ተከትሎ የአማራ ምሁራን መናከርት ጉባኤ የሚባል በተደራጀ መልኩ የሚንቀሳቀስ በክልሉ መንግስት ውቅና የተሰጠው ማህበር ተቋቁሟል። ይሄ አንዱ መንገድ ነበር። ሁለተኛው በአዲስ አበባና ዙሪያዋ የምንኖር አማራ ምሁራን ከዛ ማለፍ ብለን አዲስ አበባና በዛ አካባቢ ያለን ምሁር የሚያሳትፍ መድረክ መፍጠር ነበረብን። ከክልሉ መሪዎች ጋር ተነጋግረን በአፍሪካ ህብረት አዳራሽ ይህን ስብሰባ ያደረግንበት ሁኔታ አለ እና በዚህ ስብሰባ ላይ በርካታ ነገሮች ተነስተዋል። የክልሉ አመራሮችም አጋጣሚ እንግዲህ ነፍሳቸውን ይማረውልንም ነው ዶክተር አምባቸው መኮንን ተገኝተው ነበር። ሌላኛው ባለደርባቸው አቶ ዮሐንስ ዋለው እንደዚሁ መድረክ ተገኝተው ማብራሪያ ሰጥተው ነበር። እዛ ላይም ያነሳናቸው በርካታ ነገሮች ቢኖርም ዋና ዋናዎቹ ግን አንደኛ ክልሉ በብዙ መልኩ አለፉት 28 ዓመታት በልማት ተበድሏል። በማህበራዊ ልማት፣ በኢኮኖሚ ልማት፣ በሌሎችም ሁኔታዎች ተበድሏል። ለምሳሌ በመሰረተ ልማት፣ የመንገድ ልማት አንዳንድ ወረዳዎች መንገድ ጭምር የሌላቸው የሚያገናኝ ከዞናቸው ጋር የሚያገናኝ መንገድ የሌላቸው ያሉበት ክልል ቢኖር አማራ ክልል ነው። በጤና ዙሪያ በርካታ ችግሮች ያሉበት አካባቢ ነው። በሌሎች መሰረተ ልማቶች በመንገድ በአውሮፕላን ማረፊያ ሲነጻጸር ከሌሎች ክልሎች ጋር ሲነጻጸር በጣም ወደኋላ የቀረ ይህም በዓለም ባንክ ሪፖርትም በሌሎችም ደጋፊ ሪፖርቶች የተረጋገጠ እውነት መሆኑን አጉልተን አንስተናል። ከዚሁ ጋር ተያይዞ ለምሳሌ ቀደም ሲል አውሮፕላን ማረፊያ የነበረባቸው ከተሞች ሳይቀሩ ተዘግተዋል። ደብረ ማርቆስ አውሮፕላን ማረፊያ ነበረው ተዘግተዋል። ደብረ ብርሃን ነበረው፣ ሞጣ ነበረው፣ መካነ ሰላም ቦረና ወሎ ውስጥ ያለ ከተማ ነበረው። በንጉሱ ጊዜ ሳይቀር አውሮፕላን ማረፊያ የነበራቸው ከተሞች አሁን አውሮፕላን ማረፊያቸው ተዘግቶ የከብት መዋያ የሆኑበት ሁኔታ ተፈጥሯል። ይሄን አንስተን አጉልተን ክልሉ አመራሮች ትኩረት እንዲሰጡት ለማስገንዘብ ሞክረናል። በመንገድ መሰረተ ልማቱን በተመሳሳይ ሁኔታ ከአዲስ አበባ ደብረ ብርሃን፣ ከአዲስ አበባ ደብረ ማርቆስ የክፍያ መንገድ የሚሰራበት ዘመናዊ የሆነ ኤክስፕረስ ወይ የሚኖርበት፣ ምክንያቱም ከአዲስ አበባ አዳማ አለ፣ ከአዲስ አበባ ሐዋሳ እየተሰራ ነው። ከድሬዳዋ ደዋሎ የሚባል ከተማ ድረስ ተሰርቶ ተጠናቋል። ነገር ግን ከአዲስ አበባ በቅርብ ርቀት ያለው ደብረ ብርሃን የኢንዱስትሪ ማዕከል የሆነ ነው። ከአማራ ክልል አንፃር ሲታይ ደብረ ማርቆስም እንደ አማራጭ ሊታይ የሚችል በአጠቃላይ ወደ ሰሜን የሚኖሩ የመንገድ ፍሰቶች ወይም የትራንስፖርት ፍሰቶች በማርቆስ ወይም በደብረ ብርሃን አድርገው ስለሚሄዱ የትግራይ ክልልን ጨምሮ የአፋር ክልልም ቢሆን የሚጠቀምበት እድሉ ስላለ ቢያንስ እስከ ደብረ ብርሃንና እስከ ደብረ ማርቆስ የኤክስፕረስ ወይም የክፍያ መንገድ የሚባለው ዘመናዊና ሰፋ ያለ ቁጥር የሚያስተናግድ መንገድ እንዲሰራ ለማሳሰብ ሞክረናል። ሶስተኛው ትኩረት የሰጠነው ነገር በአዲስ አበባ ከተማ ውስጥ የአማራ ባህል ማዕከል የሚቋቋምበት ሁኔታ መፈጠር አለበት። በተለይም ከክልሉ ውጭ ያለው አማራ አዲስ አበባን ጨምሮ የክልሉን ባህል፣ የአማራን ሕዝብ ወግ፣ ታሪክ የሚያውቅበት እድሉ ስለሌለው አማራ ክልል እስካልሄደ ድረስ፣ ስለዚህ በቅርበት አዲስ አበባ ማዕከሉ ስለሆነ የመሰረታት ከተማም ስለሆነች የገነባት ከተማም ስለሆነች እዚህ ከተማ ላይ የሀገሪቱ ማዕከል ሆና ስለምታገለግል የባህል ማዕከል መገንባት ከዛ የተሳሳ ባለፉት 28 40 እና 50 ዓመታት የተላለፉ የተሳሳቱ ትርክቶችን የማረም ሚና የሚኖረው የጥናት ማዕከልም እንዲኖረው እዛው ባህል ማዕከሉ ላይ የጥናት ዲፓርትመንትም እንዲኖረው በማድረግ በአማራ የአማራን ታሪክ ባህል ወግ አጉልተው የሚያሳዩ የጥናት ጽሑፎች የሚታተሙበት ጆርናል ኦፍ አማራን ስተዲስ የሚል እስከ ማሳተም የሚደርስ ስራ መሰራት አለበት በሚል ሀሳብ አንስተን ይህን ተቀባይነት አግኝተዋል። በተሰብሳቢዎችም በክልሉ አመራሮችም በቀጣይ አንዱ ሊሰራ ትኩረት ተሰጥቶ ሊሰራ ታስቦ በአጀንዳነት ከታነሳ ነው ጉዳይ እሱ ነው የነበረው እና የበኋላ ከሳምንት በፊት ደብረ ባህር ዳር ላይ የተካሄደው ስብሰባ ከዚህኛው ለየት ያለ ነው። ሁሉንም የህብረተሰብ ክፍል ያሳተፈ ነው የነበረው። ከአርሶ አደሩም፣ ከከተማው ነዋሪም፣ ከሃይማኖት አባቶችም፣ ከባህል መሪዎችም፣ ከምሁራን የሚያሳትፍ በርካታ ህዝብ ያካተታል። ይህ በክልሉ ሰላም ዙሪያ፣ የህግ የበላይነት ዙሪያ ተወያይተን አንድ አይነት አቅጣጫ ለማስቀመጥ የሚያስችል ነበር። በዚህም መግባባት ላይ ተደርሶ የአቋም መግለጫ የወጣበት አጋጣሚ ነበርና ሂደቱ አሁን መልካም ጅምር አለ፣ አሳታፊነት እንዳለ ለማየት ሞክረናል ነው እንግዲህ ያለፉት ሰሞናት ወይም ወራት ስብሰባዎች በዚህ መልኩ የሚገለጹ ናቸው።
አመሰግናለሁ። እንደገለጹት ያው በአድን በላ ሆና አዲያ ተብሏል መሰለኝ እና ቀደም ሲል እነዚህ ተቀሳቸው ጉርለቶች ዋላቀርነት እንዲካሄድበት በስሙ የሚደረጉ ብድሮች ማንኛውም ነገር ለላወታ እንዲሰፍ እንዲፈሱ እየተደረገ ክልልን በለው እንግዲህ በብዙ ነገሮች ወደ ኋላ መቅረቱ ሲገለጽ ነውና አሁን ይሄንን ካመራሩ ጋር ሆናችሁ ነው የምታካሄዱት ሴሚናሩ ማለት ይሄ ለው ይሄን አመለካከት ለማራው ሁሉና መቆም ለመታደግ እነዚህ ነገሮች ሁሉ ከታች ወደታች ሁሉ አመራሩ በበያደናው መደባ ውስጥ ሰርጎ ገብቷል ወይስ እንደው ከላይ ከላው እናንተና የሞራኖችና ያመራሩ ብቻ የጉባኤ እንትን ነው ውይይት ነው የሚካሄድበት? ምክንያቱም ህዝቡ አመለካከት ካሁን ድረስ እንደገባኝ ከሆነ በተለያዩ መረጃዎች እንደሚወጣው በአዴን የሚሰራው ለህዋት አሁን ደግሞ ለኦፒዲኦ እና ለማን ነው ለኦኤልኤፍ ነው የሚለው ነገር ይደመጣል እና ይሄ ነገር ለውጥ ይታያል ወደታች ህዝቡ ይሄንን አመራሩን አምኖ ሊሄድ ለአብሮ ለመራመድ የሚያስችሉታዎች አሉ።
በነገራችን ላይ ባዴን የቀድሞው ባዴን ላይ አሁን አዴፓ ተብሎ የሚጠራው ድርጅት ውስጥ የዝቅተኛው አመራርና የመካከለኛው አመራር በጣም ለአማራ ብሔርተኝነት ለአማራ ክልል ልማት በከፍተኛ ሁኔታ የሚለፋ የሚደክምና ቀና ያስተሳሰብ ያለው ነው። ችግሩ የነበረው ላይ የከፍተኛው አመራር ላይ ነው የነበረውና ቀደም ሲልም ለህወሓት ተላላኪ የነበረው ከፍተኛ አመራሩ ነው የነበረው። አሁንም ላይ በተወሰነም የሚታሙት የኦዴፓ ወይም በአጠቃላይ የጠቅላይ ሚኒስትር ዶክተር አብይ ተጽዕኖ ስር የወደቀ ነው የሚባለው ከፍተኛ አመራሩ ነው። ከከፍተኛ አመራሩም ሁሉም አይደለም። አሁን ላይ የተወሰኑት የእሱ ሀሳብ ተጽዕኖ ሲያርፍባቸዋል የሚል ስጋት ይንጸባረቃል። ግን ደረጃው ይለያያል። ቀደም ሲል እንደነበረው ህወሓት እንደፈለገ የሚያሽከረክረው ከፍተኛ አመራርም አይደለም አሁን ያለው። በአንጻራዊነት ነፃነቱን ለመጠበቅ የሚጥር ነው። ስለዚህ ዝቅተኛውና መካከለኛው አመራር ድሮም ቢሆን ራሱን ነፃ ያወጣ ነው። በተቻለ መጠን ህዝቡ ጋር ነው ያለው፣ የህዝቡን ችግር ይጋራል። ግን መወሰን ስለማይችል ሁልጊዜ ቅሬታ ወደ በላይ እያነሳ ሰሚ አጥቶ የነበረበት አጋጣሚ ስለነበረ አሁን ይሄን ድምፁን ነው እኛም የምናንጸባርቅለት። በአንዱ ወይ በሌላው መልኩ ህዝቡ ውስጥ ስለሆነ ያለ ነው። ቤተሰቦቻችን ልንጠይቅ ወደ አማራ ክልል ስንመጣ በተለያየ መልኩ ከዝቅተኛውና መካከለኛ አመራሮች ጋር እንገናኛለን። አንዱ ይህን ሀሳብ ገፍተን እንድንይዝ ያደረገንም ምሁራኑ እንዲህ አይነት ግንኙነቶቻችን ናቸው። አንዳንዶቻችን ቀደም ሲል ጀምሮም በድርጅቱ ውስጥ በተለያየ ኃላፊነቱም በተለያየ ስራም የነበርን ሰዎች ቀደም ሲል ጀምረን እንሞግት ነበረ። ይሄ ድርጅት ለምንድን ነው ራሱን ችሎ አማራን ህዝብ ሊጠቅም በሚችል መልኩ የማይሰራው የሚል ስራዎችን ሰራ ነበር። በዛም ምክንያት ከድርጅቱ አመራሮች ጋር አለመግባባት ፈጥረን በፍጥጫ ውስጥ የኖርን ነበር። እኔ ራሴ አንድ ምሳሌ አድርጌ ራሴ ልወስድ እችላለሁ። መጽሐፍ ጽፌያለሁ፣ በተለይም በራያ ህዝብ ዙሪያ ራያ አማራ ላይ እየተፈጸመ የነበረውን በደል፣ በህወሓት በኩል ይፈጸም የነበረውን ግፍ በሚያጋልጥ መልኩ መጽሐፍ ጽፌ እስከ ማሳተም ደርሼ ነበር። በዛም ምክንያት ከድርጅቱ አመራርም ጋር ተቃርነን የነበረበት ሁኔታ አለ። ሌሎችም ምሁራን በተለያየ መልኩ ይሄን ነገር ይፈልጉት ነበርና አሁን ከፍተኛ አመራሩ ላይ ጋር ግንኙነት መመስረት ይፈልግነው እዛም ላይ ተጽዕኖ መፍጠር ስለፈለግነው ከፍተኛ አመራሩ ባንዱ የሌላው መልኩ ይወስናል። ስለዚህ ይሄም የሚወስናቸው ውሳኔዎች ነጻነቱን የተጠበቁ እንዲሆኑ ህዝቡንና ክልሉን በሚጠቅም መልኩ እንዲቃኙ የማማከር በጥናትና ምርምር ላይ የተደገፉ ምክር ሀሳቦችን የማቅረብ ሚና ይኖረናል ብለን ስላሰብ ከፍተኛ አመራሩ ላይ በዚህ መልኩ ተጽዕኖ በመፍጠር የታችኛውን አመራር ድልድይ ሆኖ ማገልገል ሰው ተግባብተው ተደማምጠው እንዲሄዱ የማድረግ ስራ እንሰራለን የሚል እምነት ስለያዝን ነው ከከፍተኛ አመራሩ ጋር ያደረግነውና በተለያየ መልኩ በስብሰባም ይሁን በውይይት መድረኮች ከዝቅተኛው አመራርም ጋር የመገናኘት እድሉ ነበረን ለማለት ነው።
በጣም ጥሩ። እንግዲህ የሰሞኑን የትራንቱን ሁኔታ ከዚሁ ከገለጿቸው ነገሮች ጋር የሚያያዙ ሊሆኑ ይችላሉ። እስቲ እንግዲህ የቆየንም እናዳምጣቸው መሰማቸው አቆጭ ወጥ ይሆናል። ወደ ሶስቲ ሙያ ትምርቶና የመርምር ውጤቶች ወደ ሆነው ጥያቄ ልወሰዶትና ወይንም እርሶን ያካበቷቸው ትምርቶች በዚህ በፌደራሊዝም ጉዳይ መለከት ነው። በአገሪቱ የሰፈነው ቀውስ የዜጎች መገደል መፈናቀል የጋራ ሴቶች መናድ የታሪክ ቅርሶች መደምሰስ በዛ ደግሞ ይገባኛል ምግቶች ሁሉ መዘዛቸውና መነሻው ምክንያቱ በአገሪቱ የተዘረጋው በቋንቋ ልዩነት ላይ የተመሰረተ ፌደራል አገዛዝ መዋቅር ነው የሚለው ሀቅ ዛሬ በመሬት ላይ የሚታይ ነው የሚለው ብዙ ሰው የሚጋራ ነውና ይህን ስለ ፌደራሊዝም ዕውቀቶ መጠለቅ ያለ ስለሆነ እንደው የፌደራሊዝም እንዴት ነው በላገራችን አሁንም እንደው ግትር ብሎ በአቋም ደረጃ ይሄ ነው የሚያዋጣን ብለን ልንይዘው ይገባናል ይላሉ። አሁን ከመናው በመሬት ላይ ከሚፈጸሙ በደሎች ግፎች መበታተኖች እና አሁንም የሰሞኑ ልዩነት ቢሆንም ይሄው የዙ የተዘራው እንትን ነውና እስቲ በዚህ ዙሪያ የፌደራሊዝም አገዛዝ መዋቅር በኢትዮጵያ ለኢትዮጵያ ህዝብ ተገቢ ምርጫችን ነው ወይ?
አዎ የፌደራል ስርዓት እንግዲህ በባህሪው ከመነሻው የህዝቦችን ፍላጎት ግምት ውስጥ ያስገባ እንዲሆን ይጠበቃል። በህገ መንግስትም መደገፍ አለበት። ይሄ የህዝቦች ፍላጎትና ፈቃደኝነት በህገ መንግስታዊ ድንጋጌዎች መካተት ይኖርበታል። የስልጣን ክፍል በክልሎች እኛ ክልል በሚኖረው በሌሎች ሀገሮች አልባት ስቴትስ የሚሉት አለ፣ ፕሮቪንስ የሚሏቸው አለ፣ ካንተን ላንደር የሚሉት እንደ የቋንቋቸውና ባህላቸው መጠሪያ ይኖራቸዋል። እኛ ክልል የክልል መንግስታት ብለን የምንጠራቸውን ሲቋቋም በሁለቱ በማዕከላዊ መንግስት ወይም በፌደራል መንግስቱና በክልሎች መካከል የስልጣን ክፍል በህገ መንግስት መደገፍ አለበት። እንዲህ አይነት ነገሮች ህዝብ ራሱን በራሱ እንዲያስተዳድር የሚፈቅድ በማዕከል ደግሞ ውክልና እንዲኖረው ወይም የጋራ አመራር እና የራስ አመራር የሚያጠናክር ስለሆነ እንደ ኢትዮጵያ ላለ ደግሞ በርካታ ብሔር ብሔረሰብ ባለበት ወይም በርካታ ልዩነቶች ባለበት የቋንቋ፣ የሃይማኖት፣ የባህል የመሳሰሉት ልዩነቶች ባሉበት ሀገር የፌደራል ስርዓት ተመራጭ ነው፣ በመርህ ደረጃ ማለት ነው። ችግሩ ያለው አተገባበሩ ላይ ነው። እንግዲህ አሁን የኢትዮጵያን ፌደራል ስርዓት ስናይ መጀመሪያውኑ ፌደራል ስርዓቱ ሀገሪቱ ላይ ተግባራዊ የሆነው በትጥቅ ትግል አሸንፈው ወደ ስልጣን በመጡ በብሔር ላይ የተመሰረቱ የፖለቲካ ድርጅቶች በአቋቋሙት ግንባር አማካኝነት ነው። ይሄ ግንባር በሌሎችም ላይ ተጽዕኖ ፈጥሮ የፌደራል ስርዓቱን በህገ መንግስት አስደግፎ ስራ ላይ አውሎታል። ነገር ግን ትልቁ ችግር እዚህ ላይ ህዝቦች
ሃሎ ሃሎ ዶክተር ሲሳይ ሰማታል? መርማሪቻችን አሁንም የቴሌፎን መቋረጥ ከጥሞናል፣ እንመለሳለን። በሙዚቃው ቆዩን። ሄሎ ዶክተር ሳይ ሰማታል?
አቤት።
እሺ ይከተሉ ይከተሉ።
እሺ እንዳልኩት የፌደራል ስርዓት በባህሪው የህዝቦችን መልካም ፍቃድና ስምምነት የሚጠይቅበት ሁኔታ አለ። ኢትዮጵያ ላይ ተግባራዊ የሆነው የፌደራል ስርዓት በአሸናፊዎች ፍላጎትና ስሜት የተቃኘ ህዝብን በበቂ ሁኔታ ያላሳተፈ በሌላው ቀርቶ የተቃዋሚ ፓርቲዎች ወይም የተለየ ሀሳብ የነበራቸው በወቅቱ የህብረተሰብ ክፍሎች በተደራጀ መልክ ይሁን በተናጠል ሀሳባቸውን በተገቢው እንዲገልጹና በአማራጭነት እንዲታይ የሚያደርግ ሁኔታ አልነበረም። በዚህም ምክንያት በህገ መንግስቱም ላይ ይሁን በተግባራዊ በሆነ የፌደራል ስርዓቱ ላይ ስምምነት ሳይደረስ የአብዛኛውን ህዝብ ፍላጎት ግምት ውስጥ ሳያስገባ አሸናፊዎች እና ደጋፊዎቻቸው ብቻ አጥርቀው ስራ ላይ የዋሉት መሆኑ ነው። ከዚህ ጋር ተያይዞ ሌላው ትልቁ ችግር የክልሎች አደረጃጀት በዋነኛነት ቋንቋን ወይም ዘርን ልንለው እንችላለን፣ ኤትኒክ ቤዝድ በእንግሊዝኛው የሚባለው አይነት ብሔር ተኮር የሆነ አደረጃጀትን የተከተለበት ሁኔታ አለ። በዚህም ምክንያት ብሔሮች፣ ብሔረሰቦች የሚባሉት ራሳቸውን በራሳቸው የማስተዳደር ብቻ ሳይሆን ካስፈለገም በፈለጉት ሰዓት ወስነው ሀገር የሚሆኑበት አይነት ህገ መንግስታዊ ድንጋጌ በአንቀጽ 39 ንዑስ ቁጥር 1 ላይ የተቀመጠበት ሁኔታ አለ። ስለዚህ ለአብሮነት ሳይሆን ለመገንጠል ለመለያየት ቅድሚያ የሰጠ ድንጋጌ የተካተተበት ሁኔታ ነበረ። ከዛም አልፎ በክልሎች ውስጥ ያሉ ማንኛውም ብሔር ብሔረሰብ ቁጥራቸው ምንም ይሁን ምን፣ የያዙት የቆዳ ስፋት የመሬት አቀማመጥ ምንም ይሁን ምን፣ በፈለጉ ጊዜ ከክልልነት ወጥተው ራሳቸውን ክልል የሚመስሉ
Du har 157 kronor.
ይሰማል ዶክተር
ይሰማል
አንተቻችን የመተደፈው መስበር ችግር ስላለ ወደ ኢትዮጵያ ለምናገር ብዙ ጊዜ ተቋረጠው እስቲ በዙ በአግራችን ጉዳይ ላይ ከዚሁ ከአውሮፓ ከሚገኙ አንዳንድ የኢትዮጵያ ጉዳይ ከሚከታተሉ እንግዳ ጋር አጭር ቆይታ እናደርጋለን ተናስተልን ጀነራል ጌታቸው ሰላምታ ያላደረስ መጀመሪያ እንደምሰምታል
ሰላም ተናስተልኛቸው እንደምሰምታል
ዛሬ በኢትዮጵያነት ሬዲዮ ምሩጭ በመጋበዝ ከኢትዮጵያ ተጨባጭ ሁኔታውን ለምናገር ሐሳብ ነበረን አንዳንድ ቦታ ደውለናል ሳከምናስቲ እናንተም እንግዲህ ባላችሁበት ሀገር ዜናዎች ተዘግበው ሊሆን ይችላል አሁን መጨረሻ ላይ ያለው ዜና ወይም ኢንፎርሜሽን እንግዲህ ታማኝነት ያላቸው ምትላቸው ያገኛቸውን ሲብታከፍለን ምን ሁኔታ ነው ያለው ዛሬ ኢትዮጵያ ውስጥ
አሁን በቅርብ እየተነገረ ያለው ሁኔታ ጉዳዩ እንቅስቃሴው ከይሄ መፈንቅለ መንግስት የተባለው ነገር ቀደም ብሎ እሱ ትንሽ እየተጠወ ሌላ አይነት እንቅስቃሴ እንደነበረ በደንብ አልተገለጸም ግን አዲስ አበባና ባህር ዳር በተመሳሳይ ጊዜ የተወሰደ እርምጃ እንደሆነ ተጠቅሷል። ከዚህ ደግሞ በጉዳዩ ላይ የትግራይ ክልል አመራር ስብሰባ አድርጎ ሌላ ብዙ ሰው ይገደላል ብሎ ይሄ ምክትል አስተዳዳሪው እንደተናገረ ዶክተር ደብረጽዮን ደግሞ የሚባል እንደተናገረ ይነገራል። በአንድ በኩሉ ትንሽ ትስስር ያለበት ነገር ይመስላል። በሌላ በኩሉ ግን ይሄ የመንግስት ግልበጣ ምናምን የሚለው ትንሽ እንደው ነገሩን እንትን ለማለት የተነገረ ይመስለኛል። ዋናው ነገር እርምጃ የተወሰደው በተመሳሳይ በተለያዩ ቦታዎች በተመሳሳይ ጊዜ ስለሆነ የሆነ ምክክር አለበት። እንግዲህ አላማው ምን እንደሆነ አልታወቀም እስካሁን ድረስ ግን የታሰበበት ቀንጅት ያለበት ጉዳይ መስለኛል። ጨርሻለሁ።
ነገሩ ልክ ነው። ጠርቶ እስኪወጣ ምንም በግምት ብቻ ማስቀመጥ አይቻልም። ግን ባለፉት እንግዲህ ከዶክተር አብይ መምጣት ጋር ምናልባት በአድን ውስጥ ያለው ያመራር መሸጋሽ ጋር አዲስ አሳሰቦች በውስጡ አየለ መምጣት በጸታ ጉዳይ በተመሳሳይ ነገሮች ያሉት አካሄዶች ለ ኦነግና ለሌሎች ጽንፈኞች ለዶክተር አብይ የሚያመች ሁኔታ ያለ አይመስለኝም። እንደምታየው ከሆነ ባለፈው ጊዜ ጸታ የሚሊሻ ምረቃ ጊዜ እና ዶክተር አሳምነው በአማራው ሁሉና ላይ የሚያጀበውን አደጋ ተናግረዋል እና ሰሞኑን አራት ቀን ግምገማ ተደርጓል ነው የሚባለው በባህር ዳር በዛ ግምገማ ላይ 27 ድምጽ ለ3 ተሸንፈዋል። የትኞቹ ግን ለተሸነፉ እንግዲህ እንትን መረጃ የለኝም እና ይሄ ነገሮች በውስጣቸው ፈንቅሎ ሊወጣ የሚችል ኃይል ያማራውን ጥቅም ያማራውን የህሉና ጉዳይ በትክክለኛው መንገድ ሊመራ የሚችል መታጣቱ ያስከተለው መዘዝ ለኦነግና ለቪዲዮ ታዛዥ የሚሆን አለመገኘቱ ነው። ግን ዋናው በጣም ነገሩን ዝብርቅ ያደረገው አዲስ አበባ ድረስ ሄደው የባህር ዳር መታኮስ እንዴት አዲስ አበባ ድረስ ሌሎች ሊበላ እንደቻለ ነውና ይሄ ነገር ከነ ዶክተር አብይ ስር የሚወጣ ጉዳይ አይደለምና እርግጥ ነው የጠራ ነገር የለም። በእኛም እንደዚህ በመከታተለው መረጃ ምንም አይነት እንትን የለንምና ተወቹ ተይዘዋል ነው የሚባለው የመንግስት መግለጫ እንደሚናገረው ከሆነ አጥቂ አጠቁት እና የፈጸሙት ተይዘዋል በቁጥር ስሮላ ነው የሚለውና በመሰረቱ በዛች ሀገር ውስጥ ብዙ ሽኩቻ ሲካሄድ ነው። ወያኔም ራሱ እሰየ መለስን ለማጥቃት በተደረገው እንትን የመፈንቅለ መንግስት ተደረጋ ተባለም በትግራይ ውስጥ መለስ እንትን ፓጅ ሲያረጋቸው ሌሎችን ቦታ በኦነግም በኦፒዲዮ ማለት ነው ኦፒዲዮ ውስጥ ተፈጽሟል እና በዚህ በአማራው ላይ ታዛዥና ባሪያ የመፈለግ ጉዳይ መሰለኝ እና ዶክተር አብይ እየሰሩ ያሉትና እንግዲህ እንከታተለዋለን። ብዙ እንትኖች አሉ የተለያዩ እንትን በቢቢሲ በሌላ ነገሮች ግን የተገለጸ ነገር የለም በአለም አቀፍ ደረጃ።
በቢቢሲ የተገለጸ ነገር አለ። አንደኛው ቢቢሲ ለዜጎቹ ማስጠንቀቂያ ሰጥቷል። አጥንቀሳቀሱ ወደ አደባባይ አትውጡ፣ ከተቻለ ደግሞ ተሸሽጋችሁ ቁጭ ብሉ ብሎ እንትን ብሏልና ትንሽ የውስጥ ኢንፎርሜሽን የግንዛቤ ያላችሁ ይመስላል። አሜሪካኖችም እንደዚህ ነው። ስለዚህ አሜሪካኖችና እንግሊዞችም የሚያውቁት ነገር ያለ ይመስላል። ምክንያቱም በዜጎቻቸው ላይ ለዜጎቻቸው የሰጡት ምክርና ማስጠንቀቂያ ትንሽ ሰበቅ ያለ ነው። በሌላ ግን አሁን ካልከው ጋር የአንዳንድ ነገር የሚመሳሰሉ ነገሮች፣ ለምሳሌ ስብሰባው ባህር ዳር ላይ ተተኮሰ የተጀመረ ስብሰባው ላይ ነው፣ በስብሰባ ባሉት ሰዎች ነው። ከዶክተር አምባቸው በስተቀር ሌላ የሞተ አለ አልተባለም እስካሁን ድረስ። ስብሰባ ላይ አጃቢዎች የነበሩ ሰዎች ተኩስ ከከፈቱ እንግዲህ እንደ መሳሪያው አይነት ነው፣ እንደ ውሳኔው ነው። ግን አንድ ሰው ብቻ ገለው እንትን ሊሉ አይችሉም። ስለ ጀነራል አሳመነው ያልከው ለምሳሌ ተገደሉ፣ ተያዙ፣ ጠፉ የሚባል ወሬ አለ። የአማራ ክልል ለምሳሌ አልተያዙም ብሎ ተናግሯል። አሁን በሌላ በኩል ደግሞ ተይዘዋል የሚል እንትን አለ። የተረጋገጠ ነገር የለም። ዋናው ነገር ምንድን ነው? ከባህር ዳር የሚያስወጡ መንገዶች በሙሉ ተዘግተዋል። ይሄ ምንድን ነው? የጠፋ ሰው አለ ማለት ነው። እነኛ የጠፉ ሰዎች እንዳይወጡ ቁጥጥር እየተደረገ ይመስላል። እንደው በነገሩ ይሄን ያነሳሁት ምንድን ነው? ገና ያልታወቀ ብዙ ነገር አለ፣ ያልታሰረ ብዙ ነገር አለ። አቶ ለማ በቴሌቪዥን መጥተው የሰጡት መግለጫ ደግሞ ሪሊ በእውነቱ አዲስ ነገር ያለው አይደለም። እንደ ጥሪ ነው። ህዝቡ ከመንግስት ጋር ይቁም፣ አገራችን እንዳትፈርስ እንጠንቀቅ። እኔ ስለ ሀገር መፍረስ አንድ ክልል ውስጥ ባለስልጣናት ስለተታኮሱ አገሪቱ ትፈርሳለች ወደሚለው ሀሳብ እሳቸው መናገር ሲጀምሩ ነገሩ ሰፊና የተያያዘ ነው ይመስለኛል። ብዙ ነገር ገና ማወቅ ያለብን ይመስለኛል።
ልክ ነው። ብዙ ነገር ሀገር መፍረስ ጉዳይ ምን አዲስ አበባን እኛን ውጡ ህዝብ እያለ እያፈራረሰ ምን አይነት ንግግር እንደሆነ መቼም እንደልባቸው ስለሚናገሩ ኦነጎችና ኦፒዲዎች ነገሩ እንደሰማነው። በሌላ በኩል ደግሞ ሌሎችንም ወጣቶችን በዚህ በትግሉ ዙሪያ ብዙ መስዋዕት የከፈሉትን እነ ዘመነ ካሴን ማስረሻ መሳሰሉትን ሌሎችንም እያደኑ ነው የሚባለው ኢንፎርሜሽን ምን የሚዲያው የዚህ የሳይበሩ ወሬ አስተማማኝ ላይሆን ይችላል፣ ግን አይደረግም ማለት አይቻልም። ለምን ይሄ ነገር ቀደም ሲልም ግንቦት ሰባት በአዲሱ ፓርቲያቸው እና አብይ ጋር በመሆን ይሄን አይነት ድርጊቶች ሲዘቱ ነበረ። ሰዎቹ እንዲህ አይነት ማንም አይከለክልንም እዛ አካባቢ የሚበጠብጡ አሉ እያሉና ሁኔታው የተቀነባበረ ነው የሚመስለው ከልዩ ልዩ ኃይሎች ያደረጉት ሴራ ይመስላል። እና እስቲ ሁኔታውን መከታተል ይኖርብናል። ህዝቡ በሰላም እርስ በርሱ መቼም አማራው በዚህ ጉዳይ ላይ ተነስቶ ለጠላት መሳሪያ መሆን የለበትም። በረጋ ሁኔታ መከታተል ይኖርበታል። ወገንተኝነቱ ነው ልዩ ልዩ ነገር በመባደን የና አብይ መሳሪያ እንዳይሆን ያስፈልጋልና ነቅቶ የመሪዎች የሚሰጡትን እንትን ትእዛዝ እየተቀበለ እንትን ማለት ይኖርበታል። እና እስቲ እንግዲህ እንከታተላለን። ሌላ የምጨምረው ነገር ካለ እስቲ አንድ ሶስት አራት
አምስት ነገር የምጨምረው በእኔ እይታ የፖለቲካ አመራሮችን እንደሆን ነው እንጂ ህዝብን በስፋት የሚጨምር አልመሰለኝም። ለምሳሌ ከጀነራል ሳረ ጋር አንድ ጥሮታ የወጡ በቅርብ ጥሮታ የወጡ ጀነራል ተገለዋል። እኒህ ጀነራል ጥሮታ የወጡ ናቸው። ለምን ከጀነራል ሳረ ጋር ወደዚህ ቦታ እንደመጡ በእውነቱ መገመት ያስቸግራል። ስለዚህ ጊዜያዊ የጦር ኃይል መኮንኖችም ውጪ ሰዎች አሉ ማለት ነው። እና ነገሩ ትንሽ ሰፋ ያለ ዝብርቅርቅ ያለ ነው። የተገደሉ ሰዎች ደግሞ አንድ ያሁን ዋና ዋናዎችን ጀነራል ሳለ ዶክተር አምባቸውን ጥቃል ሆነ መስተካከል እና እኒህ ጀነራል ደግሞ አሁን ስማቸው ማስተዋወቃት እሳቸው ካልሆነ መስተካከል የተዘረዘረ ነገር የለም። ገና ቀስ ይያሉ የሚሮ እንትን ይያሉ እየለቀቁት ነው። በወሬ ዘገባ ላይ ኢንፎርም ሲያረጉ የፌደራሉ መንግስት ቃል አቀባይ ማነው ስማቸው አቶ
ንጉሱ ጥላሁን
አቶ ንጉሱ ጥላሁን እሳቸው የመንግስት ግልበጣ ነው ያሉት ነገር ስህተት ነው የሚል ሁሉ እንትን ሪፖርት ሲነገር ሰምቻለሁ። ስለዚህ የተዘበራረቀ ነው ማለቴ ነው። እሳቸው ስህተት ናቸው የሚል ሪፖርት ከመጣ ትንሽ በትንትን ያለ ይመስላል ነገሩ ለማለት ነው። ቻርስ ያለ
አመሰግናለሁ ኢንጂነር ጌታቸው። እንደው ባጭር ጊዜ ዝም ብለን ደውዬ መቼም የኢትዮጵያ ሁኔታ በቅም ተከታተለው መሆነ ሐሳብ እንድታጋራን ፈልገን ነው። ዛሬ የኢትዮጵያ ነት ሬዲዮ ሙሉ ሰዓቱን በኢትዮጵያ በቀጥታ በተለይ ከባህር ዳር ኢንፎርሜሽን ለማግኘት ጀምረን ነበር። በቴሌፎን ግን በአጋጣሚ በልዩ ልዩ ምክንያት ተቋረጠ። ሌላም
ከላከላ እንግሊዞቹ እንዳሉት ኢንተርኔት ተዘግቷል ብለዋል።
አዎ ቴሌፎን ቁጥሩን በጣም አንድ ወደ ከአዲስ አበባ ደሴ ሄዱ መምህር መሆር ነበሩ እሳቸው ጋር ትንሽ ታይተን ነበር ግን ይቋርጣል። ሌላም አዲስ አበባ አንድ እንግዳ ይኖረን ነበር ቴሌፎኑ ተይዟል ነው የሚለውና አስቸጋሪ ነው። በዚህ ለማንኛውም ያው በሳይበሩ ማለት ሰው እየተከታተለው ነው። በጣም እናመሰግናለን ኢንጂነር ጌታቸው
ለሰጠናችሁ።
ታንክ ዩ እናመሰግናለን። እሺ ሰላም።
አድማጮቻችን በስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 16 ቀን 2011 ዓ.ም ተመረተ ወይንም የጁን 23 ቀን 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበርን። ደህና ቆዩልን ይላል። በዚሁ እንሰናበታለን። ድል ለኢትዮጵያ ህዝብ። I'm not afraid.
ማነው ወይ?